የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን እነሆ ወዶና ፈቅዶ ለዚያ ቢያደርሰን በሚል ሰላምታ ባለፈው ክፍለ ጊዜ ጥናታችን መለያየታችን የሚታወስ ነው። የእግዚአብሔር ፈቃዱ ሆነና እነሆ ደግሞ ዛሬ በዚህች ምሽት በራዲዮናችን ዙሪያ ሁላችንም በያለንበት ተገናኝተናል። በአንድ ልብ በጌታ መንፈስ ቅዱስ እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔርን ምን ይሳነዋል? ከቁጥር ሳያጎለን ሁላችንንም በያለንበት ስፍራ ጠብቆን እንደገና ወደ ማዱ የሰበሰበን እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የእግዚአብሔር በጎነትና ቸርነቱ በስቶልን ደግሞ በጌታ መንፈስ ቅዱስ አስተማሪነት ከሁለተኛ ሳሙኤል ምዕራፍ 1 ቁጥር 1 እስከ ምዕራፍ 2 ቁጥር 11 ድረስ ያለውን አንድ ላይ እንመለከታለን። በእውነት እግዚአብሔር አምላካችን ከዚህ ከምዕራፍ 1 ጀምሮ እስከ መጨረሻው ድረስ ደግሞ ድንቅ በሆነ እጁና ጣቱ እየመራን ታላላቅ ቁም ነገሮችን እንደሚያስተምረን እምነቴ ነው። እግዚአብሔር የተመሰገነ ይሁን። እስቲ አስቀድመን ዝማሬ እናድርግ።
ወንዝን ተራራው እንዳገቱን ኩነቱን አቋርጦ መሄዱ ለመስበክ ወንጌሉን ምንኛ መታረ ምንኛ መጣረት ለእግዚአብሔር መንግሥት ነፍሳትን ማረክ የምስራቹ ወንጌሉን ሻገር ከሞት ወደ ሕይወት ዋጋው ከፍ ያለ ነው በእግዚአብሔር ፋንቲ የምስራችን ወንጌሉን ኢየሱስ ጌታ መሆኑ የሚመሰክራ ሩኬሁን የምስራችን ወንጌሉን
እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። እኛን የምስራቹን ወንጌል ነጋሪዎች እናንተንም አድማጮችና ምስክሮች አድርጎ ያቆመ ጌታ ታላቅ ነው። ወዳጆቼ ሰው ባረባ ነገር ሁሉ እንኳን ነፍሱንና ስጋውን ደስ ሊያሰኝ ይፈልጋል። ነገር ግን እውነታ አይደለም። ከዚያ በኋላ ደግሞ ሰቆቃውና ችግሩ ሐዘኑ ይብስበታል። እኛ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ኃጢአትን ይቅር የሚል ብቸኛ አምላክ መሆኑን አምነን እነሆ በዚህ ደስታ ውስጥ እንኖራለን። ሰላማችን በርሱ የተጠበቀ ነው። እግዚአብሔር ስለዚህ ሁሉ የተመሰገነ ይሁን። ወዳጆቼ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን። ከብዙ ባለጠጋዎች ከብዙ ሹማምንቶች ይልቅ እኛን መርጠህ ደግሞ በዚህ ስፍራ እንድንሆን አንተንም ደግሞ እግዚአብሔር ሆይ የሚያዳምጡ ጆሮች አንተን የሚሰሙ ጌታዬ ሆይ ልቦች በውስጣችን ስለፈጠርክ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። አቤቱ ጌታችንና መዳኒታችን ሆይ ወንዶች ባሪያዎችና ሴቶች ባሪያዎች ልጆች በዚህን ጊዜ ደሞ ቃልህን ለመስማት ቀርበዋል። በራዲዮናቸው ዙሪያ እንዳሉ እኔ ባሪያ አምናለሁ። እግዚአብሔር አባቴና አምላኬ ሆይ ለሰንቆቅልሽ ለሰው ችግር እግዚአብሔር ሆይ አንድ ወይም ሁለት መንገድ አለ። በዚህም ሆነ በዚያ ትናገራለ። በዚህ ጊዜ ደግሞ እግዚአብሔር አምላኬ ሆይ ወገኖችን ቀርበ እንድትናገራቸው በቃልህም ደግሞ እግዚአብሔር አምላኬ መፈታትንና መጽናናትን እንድትሰጣቸው ጸልያለሁ። ልባቸው ለተሰበረ ላዘኑትም ደግሞ ደርሰ እንድታጽናናቸው ልጆቼ ብለህ ያባትነት እጅህን እንድዘረጋላቸው ለምንሃለሁ። ጌታ እግዚአብሔር አምላክ ሆይ ወገኖቼ በምን አይነት መልክ ባንተ ፊት እንዳሉና እንደቀረቡ አንተ ታውቃለህ። እግዚአብሔር ወይ እንደመሻታቸው መጠን እንድትገናኛቸው ባርኮትህንም ደግሞ እግዚአብሔር ወይ ለእያንዳንዳቸው እንድትሰጣቸው ለምንሃለሁ። እግዚአብሔር ወይ በፍርሃትና በመንቀጥቀጥ ወደ አንተ የቀረቡትን እነዚህን ወገኖቼን ደግሞ በጸጋህ እንድትሞላቸው ጌታ ሆይ ሰማያዊን ባርኮትንም በብዛት እንድታፈስላቸው ለምንሃለሁ። ያለንንና የሚኖረንን ጊዜ ሁሉ ባርክልን። ቃልህንም በሙላት ወደኛ ላክ። ስለ ታላቁና ስለወደድከው እንዲሁም ስላጸደቅከው በቀኝህም ስላስቀመጥከው ስለ ልጅ ስለ ጌታ ኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ከአንደኛ ሳሙኤል ምዕራፍ 29 እና 30 ዳዊት በፍልስጤማውያን አገር ስለ መኖሩ፣ ከምዕራፍ 31 ደግሞ ሳውልና ዮናታን በጦርነቱ ስለ መሞታቸው የሚያወሳውን ክፍል አንስተን በስፋት መመልከታችን ይታወሳል። ዛሬ ምሽት እንግዲህ አብረን የምንመለከተው ሁለተኛ ሳሙኤል ወይም ደግሞ መጽሐፈ ሳሙኤል ካልን ይሆናል። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ሳሙኤልን ተመልከቱ። አድማጮች በዚህ ምዕራፍ ውስጥ ባብይነት ዳዊት በሳኦልና በዮናታን ሞት ምክንያት እንዳዘነና እንዳለቀሰ እንመለከታለን። በዚህ ምዕራፍ ውስጥ ሳኦልን ማን ገደለው ለሚለው ጥያቄ ሙሉ በሙሉ መልስ ያልተገኘለት ቢሆንም ሌላ ተጠራጣሪ ግን ተጠክሶ እናገኛለን። ከእስራኤል የጦር ሰፈር ወጥቶ የመጣ ወጣቱ አማሌቃዊ ከዳዊት ክብርንና ሽልማትን ለመቀበል ሲል ሳኦልን እንደገደለው ለዳዊት ነገረው። ዳዊትም ወጣቱ ስለፈጸመው ወንጀል እንዲገደል አደረገው። ዳዊት በሳኦልና በዮናታን ሞት እጅግ በማዘኑ በግጥምና በዜማ አለቀሰላቸው። በሳኦል ሞት ሌላው ተጠራጣሪ ከዚህ እንደሚከተለው ተገልጿል። እስቲ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 1 እና 2ን አብረን እንመልከት። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 1 እና 2ን አብረን እንመልከት። እንዲህ ይላል፣ እንዲህም ሆነ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመልሶ በጺቅላግ 2 ቀን ያህል ተቀመጠ። በሦስተኛውም ቀን ነሆ ከሳኦል ሰፈር አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በግንባሩ ተደፍቶ እጅ ነሳ ይላል። ይህ ጊዜ በእስራኤል ታሪክ ውስጥ የጨለማ ዘመን ነበር። እነዚህ ሕዝቦች ለእግዚአብሔር ስላልታዘዙና ከፈቃዱ ውጪ ስለሆኑ ጦርነትና ሽንፈት መጣባቸው። በዚህ ታሪክ ውስጥ ብዙ የምንማረው ነገር አለን ወዳጆቼ። ከሁለተኛው የዓለም ጦርነት በኋላ ዓለም ከኃጢአቷና ከእግዚአብሔር ርቃ በሰላም የምትሞላ መስሎን ነበር። ነገር ግን ይህ አልሆነም። ከዚያን ጊዜ ጀምሮ ዓለም የሰላም ቀን አግኝታ ፈጽሞ አታውቅም። እስከ ዛሬም ድረስ ጦርነት እንደቀጠለ ነው። ከእግዚአብሔር ፈቃድ ውጪ የሆነ ሕዝብ፣ አገር ወይም ግለሰብ በፈላ ዘይት ውስጥ እንደ ተቀቀለ ወይም በጦርነት ውስጥ እንደ ተዘፈቀ እንዲሁ ነው። ለክፎች ሰላም የላቸውም ይላል አምላክ ይላል። ኢሳይያስ ምዕራፍ 57 ቁጥር 21ን ተመልከቱ። ኢሳይያስ ምዕራፍ 57 ቁጥር 21ን መመልከት ይቻላል። ይህ የኢሳይያስ አባባል ዛሬም ቢሆን ወዳጆቼ በእኛ ላይ ተፈጻሚ አይሆንም ብዬ አልገምትም። ወቅቱ ለእስራኤል የጨለማ ዘመን ነበር ስል ምን ማለት እንደሆነ ከሁኔታው ልትመለከቱ ትችላላችሁ። ንጉሥ ሳኦል ሞቷል።
ዮናታንና ሶስት ልጆቹም እንዲሁ ሞተዋል። እስራኤልም በጦርነቱ ተሸንፋለች። ፍልስጤማውያንም በገሊላ ሰሜን በኩል ያለውን ስፍራ ሁሉ ያዙ። በደቡብም ያለውን መሬት ለመቆጣጠር ተዘጋጅቷል። ዳዊት በጦርነቱ ምን እንደተፈጸመ አላወቀም። ምንም አይነት ወሬ ሳይሰሙ እርሱና ሰዎቹ ከዚቅላ ሁለት ቀን ተጉዞ መምጣታቸው ነበር። በመጨረሻም አንድ ወጣት ጎልማሳ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ከሳኦል ጦር ሰፈር ወደ ዳዊት ዘንድ መጥቶ በእግሩ ላይ ወደቀ። ፍልስጤማውያንም ጦርነቱን እንዳሸነፉና ሳኦል እንደሞተ ነገረው። ይህ ሁሉ እንዴት እንደተፈጸመ ይነግረው ጀመር። አለፍ ብላችሁ ከቁጥር 3 እስከ 10 ያለውን ብትመለከቱ የታሪኩን ሂደት አንድ በአንድ ታገኛላችሁ። ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 3 እስከ 10 ያለውን በኋላ ተመልከቱ። ይህ አማሌቃዊ ወጣት እውነትን እየተናገረ ይሆንን ወይስ ድንገት ሲዘዋወር የሳኦልን ሬሳ አግኝቶ ዘውዱንና በእጁ የነበረውን አምባር አንስቶ ወደ ዳዊት መጥቶ ይሆን? ይህ ታላቅ አጠያያቂ ነገር ነው። እንደዚህ ሰው አነጋገር ግን ሳኦል ተመትቶ ወድቆ ነበር ያገኘው። ሳኦልም ነፍሱን ፈጽሞ እንዲያጠፋ በጠየቀው መሰረት ገደለው። ወደ ዳዊትም ምስጋናንና ሽልማትን ለመቀበል ሲል እንዲሁም የሕይወት ሙሉን ጡረታ ለመውሰድ ሁሉ እርሱ ራሱ እንዳከናወነና እንደጨረሰ አድርጎ መጥቶ ነገረው። ከቁጥር 11 እስከ 14 ያለውንም እንዲሁ ተመልከቱ ወዳጆቼ። እግዚአብሔር በአንደኛ ሳሙኤል መጽሐፍ ውስጥ አማሌቃውያንን በሙሉ አጥፉ ባላቸው መሰረት ሳኦል ትእዛዙን ተቀብሎ አጥፍቶ ቢሆን ኖሮ ይህ አማሌቅ ሳኦልን ባልገደለ ነበር። ሳኦል የእግዚአብሔርን ትእዛዝ ሳይተላለፍ ፈጽሞ ቢሆን ኖሮ ይህ ሰው ሳኦልን ለመግደል በሕይወት ባልኖረ ሳኦልም በሕይወት በኖረ ነበር። ዳዊት ይህንን ሰው እግዚአብሔር የቀባውን ለመግደል ሲነሳ እንዴት እንዳልፈራ ጠየቀው። እንደምታስታውሱት ዳዊት ሳኦልን ለመግደል ብዙ አጋጣሚ ቢያገኝም ሊገለው አልደፈረም። ከእግዚአብሔር አንጻር ይህንን ጉዳይ ስንመለከት ዳዊት የወሰደው እርምጃ ትክክል ነበር ወዳጆቼ። ሳኦል ንጉሥ እስከሆነ ድረስ ዳዊት ሊነካው ፈጽሞ አልወደደም። በራሱ ላይ ዘውድን የደፋለት እግዚአብሔር እስከሆነ ድረስ ጊዜው ሲደርስ ማንሳት ያለበትም ራሱ እግዚአብሔር ነው ብሎ አመነ። ስለዚህ ማንም ሊነካው አይገባም ማለት። በእግዚአብሔር ሥራ ውስጥ ዘወትር መግባት አደጋን ያስከትላል። ይህም አማሌቅ በእግዚአብሔር ሥራና ዕቅድ ውስጥ ነበር የተነሳው። ለዚህም ደግሞ እግዚአብሔር መፍረዱ አልቀርም። ዳዊትም ለዚህ ነበር ይህን ወጣት አማሌቃዊ እግዚአብሔር የቀባውን ለመግደል እጅህን ስትዘረጋ አልፈራህምን በማለት የጠየቀው። አስገርማችሁ? እስቲ ቁጥር 15ን እንመልከት። ዳዊትም ከጎልማሶች አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው ይላል። ተመልከቱ፣ ዳዊት እግዚአብሔር በቀባው ላይ እጁን ስላነሳ በአማሌቃዊ ወጣት ላይ ሞትን ፈረደበት። ዳዊትም ቁጥር 16 ልብ በሉ፣ እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይ ላይ መስክሯልና ደምህ በራስህ ላይ ይሁን አለው ይላል። ይህ ሰው የፈጸመውን ድርጊት ባይናገር ኖሮ ሁኔታዎች በተለወጡ ነበር። ዳዊት ሲናገረው ዋሽተኝም ቢሆን ደምህ በራስህ ላይ ይሁን፣ ምክንያቱም ጌታ የቀባውን ሰው ገድያለሁ ብለህ ራስህ ተናግረሃልና በማለት ነበር። ይህ ወጣት ሳኦልን እንደ ገደለ እኔም ወዳጆች ያምናለሁ። ባያደርገው ወይም ደግሞ ባይገለው ኖሮ ዳዊት ይህንን ፍርድ ባልፈረደበት ነበር። ዳዊትም ስለ ሳኦልና ስለ ልጁ ስለ ዮናታን ይህን የሐዘን ቅኔ ተቀኘ የሚልን ቃል ደግሞ ከቁጥር 17 ላይ እንመለከታለን። የዳዊት ሐዘን የተገለጸው እዚህ ላይ ነበር። ሐዘኑም እውነተኛ ነበር። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል ይላል። ሳኦል ለእስራኤል ልጆች አንድን ነገር አስተምሯቸው ነበር። እንዳየነው የእስራኤል ልጆች የብረት የጦር መሳሪያ አልነበራቸውም። ስለዚህ ሳኦል ቀስተኞች እንዲኖሩ አስተማራቸው። ቀስትና መስፈንጥር በወቅቱ ከባድ መሳሪያዎች ነበሩ። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ፣ ኃያላን እንዴት ወደቁ የሚለውን ደግሞ በቁጥር 19 ላይ እናነባለን። የዘመረው መዝሙር የተጻፈው ከጣፋጩ የእስራኤል መዝሙራት ግጥም ጋር ተመሳሳይ በሆነ መልኩ ነው። ቁጥር 20 ደግሞ እስቲ ያለፍ ብለን እንመልከት። የፍልስጤማውያን ቆነጃጅት ደስ እንዳይላቸው የቆላፋንም ቆነጃጅት ልል እንዳይሉ በጌት ውስጥ አታውሩ። በአስቀኖላም አደባባይ የምሥራች አትበሉ ይላል። በጌት ውስጥ አታውሩ ይላል። ጌት የፍልስጤም ዋና ከተማ ነበር። በአስቀኖላም አደባባይ የምሥራች አትበሉ። አስቀኖላ በወቅቱ ፍልስጤማውያን ከነበሯቸው አምስት ከተሞች አንዷ ነበረች። እናንተ የግልቦዓ ተራሮች ሆይ የሳውል ጋሻ በዘይት እንዳልተቀባ ያያላን ጋሻ በዚያ ወድቋልና ዝናብና ጠላ ይውረድባችሁ፣ ቁርባንንም የሚያበቅል እርሻ ይሁንባችሁ። ከሞቱት ደምና ከያያላን ስብ የዮናታን ቀስት አልተመለሰችም፣ የሳውልም ሰይፍ በከንቱ አልተመለሰም ይላል። ቁጥር 1 እና 2ን ይመለከቷል። ሳውልንም ይሁን ዮናታንን ማንም ፈሪዎች ሊላቸው አይችልም። ከቁጥር 23 እስከ 24 ያለውን ደግሞ በኋላ ተመልከቱ። በዚህ ክፍል መሰረት ሳውል ለምድሪቷ ብልጽግናን አምጥቷል ይላል። ሃያላንም በሰልፍ ውስጥ እንዴት እንደወደቁ ዮናታንም በኮረብቶች ላይ ወድቋል የሚለውን ቃል ደግሞ በቁጥር 25 ላይ እናገኛለን። እንደምናስታውሰው ዳዊትና ዮናታን እርስ በርስ የተያያዙ ጓደኛሞች ነበሩ። እጅግም ይዋደዱ ነበር። ፍቅራቸው ምጽኑ ነበር። የዳዊት ማዘን ከልብ ነበር። እንግዲህ ወንድሜ ዮናታን ሆይ እኔ ስላንተ ጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅር ለእኔ ግሩም ነበረ ይላል። ቁጥር 26ን ይመለከቷል። እንግዲህ ልብ በሉ፣ ዳዊት ከሴት ፍቅር ይልቅ ፍቅር ለእኔ ግሩም ነበረ የሚለው አነጋገሩ የሚያስደንቅ ነው። ምክንያቱም አስቀድሞ የዮናታንን እህት ነበር የወደደው። ኋላ ላይ ግን እንደ ከዳችው እንረዳለን። እንደሚመስለኝ ወዳጆቼ ሜልኮንም በመጀመሪያውኑ የወደደችው ዳዊት ጀግና ስለነበረ ነው። ነገር ግን ጊዜው ሲመጣ ናቀችው፣ ከዳችውም። ዳዊት ፍቅርን በሚመለከት ብዙ የተሳካለት ሰው አልነበረም። አቢግያን ብቻ ነው ጥሩ ሴት ሆኖ ያገኛት እላለሁ። ቤርሳቤ ጥሩ የዳዊት ሚስት ነበረች ከሚሉት ሰዎች ጋር እኔ አልስማማም። ዳዊት ከዚህች ሴት ጋር የነበረው ግንኙነት የኃጢአት ግንኙነት ብቻ ነበር። በቃ በዚህም ደግሞ እግዚአብሔር ቀጥቶታል። ስለዚህ ዳዊት በሴት ጉዳይ ላይ ያልተሳካለትና እውነተኛ ፍቅርን ያላገኘ ሰው ነበር። ነገር ግን ወዳጆቼ ከሴት ያላገኘውን ፍቅር በዮናታን ሕይወት ውስጥ ተመለከተ። ዮናታን እስከ ሞተ ጊዜ ድረስ ለዳዊት እውነተኛና ታማኝ ሰው ነበረ። የዳዊትም ሰዎች እንዲሁ ለእርሱ ታማኝና ታዛዦች ነበሩ። ዳዊት ሰዎች እንዲቀርቡትና እንዲታዘዙት የሚያደርግ ልዩ ተሰጥኦ ነበረው። ኃያላን እንዴት ወደቁ፣ የሰልፍም ዕቃ እንዴት ጠፋ የሚልን ቃል ደግሞ በቁጥር 27 ላይ ነው የምንመለከተው። ያባባል የዮናታንን ታላቅነትና ጦረኛነት በተለይ ለመግለጽ ነው። ለሳውልና ለዮናታን ዳዊት የነበረው ሐዘን ልቡን የሰበረ ነበር። በእግዚአብሔር ቃል ከተጻፉት የመዝሙር ግጥሞች ይልቅ ይህ ለሳውልና ለዮናታን የተገጠመ ግጥም ልብን እጅግ የሚነካ ነው። ወዳጆቼ፣ የተወደዳችሁ አድማጮች፣ በሚቀጥለው ምዕራፍ ውስጥ ዳዊት በይሁዳ ላይ ሲነግስ እንመለከታለን። እንዲሁም የሳውል ወታደራዊ የጦር አዛዥ የነበረውን አቤኔርንም እንዲሁ እንመለከታለን። ከላይ በተካሄደው ጦርነት የሳውል ልጆች በሙሉ አልነበሩም የተገደሉት። የሞቱት በጦርነቱ ላይ የተሳተፉት ብቻ ነበር። ነገር ግን ሳውል ኢያቡስቴ የሚባል ልጅ ነበረው። ልብ በሉ፣ ሳውል ኢያቡስቴ የሚባል ልጅ ነበረው። አቤኔር ይህንን ልጅ የእርስ በርስ ጦርነት እንዳይነሳ በተቀሩት በአስራ አንዱ ነገዶች ላይ ሊያነክሰው ፈለገ። ዳዊት የእርስ በርሱ ጦርነት አገሪቷን ካደከማት በኋላ አቤኔርንና ሰራዊቱን በማሸነፍ በመጨረሻ ላይ በአስራ ሁለቱ ነገዶች ላይ ነገሰ። በመጀመሪያ ዳዊት መኖሪያውን በሄብሮን አደረገ። አስተዋላችሁ? በመጀመሪያ መኖሪያውን በሄብሮን አደረገ። ቀጥሎም ከሁሉ ይልቅ ይወደው ወደ ነበረው ወደ ጽዮን ተራራ ወደ ኢየሩሳሌም አዘዋወረ። አሁን ታሪካዊ ወደ ሆነው ክፍል እንመጣለን። እንግዲህ በዚህ ክፍል ውስጥ በመጽሐፍ ቅዱስ ውስጥ እጅግ አስደናቂ ከሆኑት ታሪኮች ውስጥ አንዱ የሆነውን እንመለከታለን ማለት ነው። እንዲሁም ጠቃሚ የሆነን መንፈሳዊ ትምህርትን እናገኛለን። አስተዋላችሁ? ጠቃሚ የሚሆነንን መንፈሳዊ ትምህርትንም በዚህ ውስጥ እናገኛለን ማለት ነው። እንግዲህ የተከበራችሁ አድማጮች፣ የዚህ የሁለተኛ ሳሙኤል ምዕራፍ 1 ጥናታችንን በዚህ ላይ እናበቃና አሁን ደግሞ ጌታ በመደበልን ጊዜ ውስጥ ምዕራፍ 2ን አብረን እንመለከታለን። በዚህ በሁለተኛ ሳሙኤል ምዕራፍ 2 እና ምዕራፍ 3 ውስጥ በአብይነት የምንመለከተው ዳዊት በይሁዳ መንግስትን ስለመመስረቱ ነው። አስተውሉ። በምዕራፍ 2 እና በምዕራፍ 3 በአብይነት የምንመለከተው ዳዊት በይሁዳ መንግስትን ስለመመስረቱ ነው። ወዳጆቼ ዳዊት በእግዚአብሔር ምሬት በይሁዳ ነገድ ላይ በሄብሮን ሊነግስ ተጓዘ። አቤኔር የሳኦል ሠራዊት አዛዥ የነበረው ደግሞ በ11ዱ ነገድ ላይ የሳኦልን ልጅ ኢያቡስቴን ለማንገስ ተነሳ። እስቲ እንደገና እነዚህን ነጥቦች ልድገምላችሁ። በእግዚአብሔር ምሬት ዳዊት በይሁዳ ነገድ ላይ በሄብሮን ከተማ ሊነግስ ተጓዘ። አቤኔር ደግሞ የሳኦል ሠራዊት አዛዥ የነበረው በ11 ነገድ ላይ የሳኦልን ልጅ ኢያቡስቴን ለማንገስ ተነሳ ማለት ነው። ይህንንም ተከትሎ የእርስ በርስ ጦርነት ጀመረ። እንግዲህ ልብ በሉ፣ አቤኔር የሳኦል ሠራዊት አዛዥ ነበረ ማለት ነው። እስቲ ሁለተኛ ሳሙኤል ምዕራፍ 2 ቁጥር 1ን እንመልከት። ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ? እርሱም ወደ ኬብሮን ውጣ አለው ይላል። ከዚያም በኋላ የሚለውን ቃል በዚህ ክፍል ውስጥ ተመልከቱ። አገኛችሁት አይደል? በቁጥር 1 መጀመሪያ ላይ ነው የምናገኘው። ከዚያም በኋላ የሚለው ቃል የሚያሳየው የሳኦልንና የዮናታንን የሐዘን ጊዜ ካለፈ በኋላ አለ ማለት ነው። አስተዋላችሁ? ይህ አረግ ከዚያ በኋላ የሚለው ማለት ነው የሚያሳየው የሳኦልንና የዮናታን የሐዘን ጊዜ ከዳዊት ካለፈ በኋላ ለማመልከት ነው የገባው። አሁን ሳኦል ከእይታው ተወስዷል ወይም ደግሞ ተሰውሯል። አሁን ዳዊት ምን ማድረግ እንደሚችል ያስባል። ጌታንም ከይሁዳ ከተሞች ወደ አንዲቱ ልውጣን ሲል ጠየቀው። ለምንድን ነው ዳዊት ይህንን ጥያቄ የጠየቀው? ዳዊት ያለው ወዳጆቼ በፍልስጤማውያን አገር ነው። አስተዋላችሁ? አሁን ዳዊትን የምናገኘው በፍልስጤማውያን አገር ሆኖ ነው። ሳኦል ሞቷል። ቀጣዩ ንጉሥም ዳዊት መሆን አለበት። የሚቀጥለው ጉዞ ወዴት ይሆን? ከጌታ የሆነን ትእዛዝ እስኪቀበል ድረስ ይጠብቅ ጀመር። እግዚአብሔር እስኪመራው ድረስ ዝም ብሎ መጠበቅን ዳዊት አስቀድሞ ተምሯል። አሁን እግዚአብሔር ወደ ኬብሮን እንዲሄድ ነገረው። ኬብሮን የምትገኘው በደቡብ በኩል ሲሆን ከፍልስጤማውያን ምድርም ጋር ትዋሰናለች። አስተዋላችሁ? ዛሬ በቴሌቪዥንና በሬዲዮን ሰማታለን እቺን ከተማ። ፍልስጤማውያን የራሳቸው አገር ሊያደርጓት ይታገላሉ፣ ከእስራኤላውያንም ጋር ይዋጋሉ። እስካሁን ድረስ ማለት ነው። እቺ ከተማ የምትገኘው ቀደም ብዬ እንደተናገርኩት በደቡብ በኩል ሲሆን ከፍልስጤማውያን ምድርም ጋር ትዋሰናለች። እግዚአብሔር ዳዊት በጥንቃቄ እንዲሄድ ነበር የነገረው። በአንድ ጊዜ ዝም ብሎ ሄዶ እስራኤልን እንዲይዝ አልነበረም። ነገር ግን የእርሱን መኖርን ለማስታወቅ ቀስ በቀስ በምድሪቷ እንዲመላለስ ነበር። ልብ በሉ፣ በአንድ ጊዜ ዝም ብሎ ሄዶ ዳዊት እስራኤልን እንዲይዝ አልመራውም እግዚአብሔር። ነገር ግን የእርሱ መኖርን ለማስታወቅ ቀስ በቀስ በምድሪቷ እንዲመላለስ ነበር። ዳዊትም ከሁለቱ ሚስቶቹ ከእስራኤላዊቱ ከአክናሆምና የቄርሜሎሳዊው የናባል ሚስት ከነበረችው ከአቢጊያ ጋር ወደዚያ ወጣ አይላል። ቁጥር 2ን ይመለከቷል። ዳዊት ወደ ኬብሮን እንዲሄድ በተነገረው ጊዜ በዚህ ወቅት ሚስቶቹ የነበሩትን ሁለቱን ሴቶች ይዞ ሄደ። ምናልባት እግዚአብሔር አንድ ሰው ሁለት ሚስቶች ቢኖሩት ይስማማል ወይ አበበ ብላችሁ ልትጠይቁኝ ትችላላችሁ። መልሴ አይስማማም የሚል ግልጽና አጭር ነው። በዚህ ጊዜ ግን ዳዊት ትልቅ ችግር ውስጥ የወደቀበት ወቅት ነበር። በኋላም ላይ ሌሎች ሚስቶችን ሲያገባ እንዲሁ እንመለከተዋለን። ዳዊትም ቁጥር 3ን ተመልከቱ። ከነርሱ ጋር የነበሩትን ሰዎችና ቤተሰባቸውን ሁሉ አመጣ፣ በኬብሮንም ከተሞች ተቀመጡ ይላል። የዳዊት ታማኝ ተከታዮች ከርሱ ጋር በመምጣት ከነ ቤተሰቦቻቸው በኬብሮን ተቀመጡ። ቁጥር 4ንም እንዲሁ ተመልከቱ። ዳዊትን በኬብሮን ባገኙት ጊዜ የርሱ ነገድ የሆኑ ሰዎች በይሁዳ ላይ ንክስ ዘንድ ቀቡት። በዚህ ክፍል መሰረት ማለት ነው። ቁጥር 5 የሚለንም ደግሞ እንመልከት። ዳዊትም ወደ ኢያቢስ ገላድ ሰዎች መልእክተኞችን ልኮ እንዲህ አላቸው፣ እናንተ ለጌታችሁ ለሳኦል ይህን ቸርነት አድርጋችኋልና ቀብራችሁትማልና በእግዚአብሔር የተባረካችሁ ሁኑ ይላቸዋል። ዳዊት እዚህ ላይ ያደረገው ያስተዋይ ሰው ንስራ ነው። ሳኦልን የቀበሩት ሰዎች ለርሱ የተሰጡ ስለነበሩ ዳዊት አመሰገናቸው። ዳዊት ጌታ ለቀባው ትልቅ ክብር ነበረው። ሳኦልን ገሎ ራሱን ለማንገስ ሁለት ጊዜ ቢያጋጥመው ነገር ግን አላደረገውም። ዳዊት የኢያቢስ ገላድን ሰዎች ስለማመስገኑ የሚያወሳውን ክፍል ከቁጥር 6 እስከ 7 ባለው ስፍራ ላይ ታገኛላችሁ። ድጋፋቸውን ለሳኦል የሰጡ ቢሆንም እንኳን ዛሬም ደግሞ ከእርሱ ጋር ይተባበሩና ይደግፉት ዘንድ ንክስናውን የሚቀበሉ ዘንድ ዳዊት ጠየቃቸው። በዚህ ክፍል መሰረት ማለት ነው። ቁጥር 6 እና 7ን በኋላ ተመልከቱ። በዚህ ጊዜም አግባብና ታዛዥነት ባለው መንገድ እንደቀረበ ልብ ልትሉ ትችላላችሁ። እንደምንመለከተው ወዳጆቼ ሳኦልም ይሁን ዮናታን ልጆች ነበሯቸው። እግዚአብሔር በመካከል ባይገባ ኖሮ የነርሱ ልጆች ነበሩ ስልጣን መያዝ የነበረባቸው። የሳኦል ሠራዊት አለቃ የነበረው አቤኔር ከነርሱ አንዱን ሊያነግስ ተንቀሳቅሷል። ምን እንዳደረገ ልብ በሉ። እስቲ ከቁጥር 8 እስከ 9 ያለውን እንመልከት። የሳኦልም ጭፍራ አለቃ የኔር ልጅ አቤኔር የሳኦልን ልጅ ኢያቡስቴን ወስዶ ወደ መሃናይም አሻገረው። በገላድና በአሹራውያን በእስራኤልም በኤፍሬምም በቢንያምም በእስራኤልም ሁሉ ላይ ያነገሰው ይላል። እንግዲህ ተመልከቱ፣ ሰለሞን በሚገዛበት ዘመን በኢዮርባም መሪነት ከተነሳው አመጽ በፊት የተካሄደ የመንግስት መከፋፈል ጅማሬ ይህ ነበር። የመጀመሪያው ምክንያትም ይኸው ነው። በቃ በመጀመሪያ ዳዊት መንግስቱን በደቡብ ይሁዳ ሲያቆም የሰሜኑ ነገድ የሳኦል ልጅ የሆነውን ኢያቡስቴን ንጉሳቸው አደረጉት። የሚገርም ነገር ነው። የሳኦል ልጅ ኢያቡስቴም በእስራኤል ላይ መንገስ በጀመረ ጊዜ የአርባ ዓመት ሰው ነበር። ሁለት ዓመትም ነገሰ። ነገር ግን የይሁዳ ቤት ዳዊትን ተከተለ። ዳዊትም በይሁዳ ቤት ነግሶ በኬብሮን የተቀመጠበት ዘመን 7 ዓመት ከ6 ወር ነበረ ይላል። ቁጥር 10 እና 11ን ይመለከቷል። ወዳጆቼ ይህ ዘመን በሰሜኑ መንግስትና በደቡቡ በዳዊት መንግስት መካከል የነበረው የእርስ በርስ ጦርነት ጋብ ያለበት ዘመን ነበር። የሁለቱ መንግስታት ቁጣ የበረደበትም ወቅት ነበር። ሆኖም ይህ ወቅት በሐዘን ተደመደመ።
እንግዲህ ክቡራን አድማጮች የዛሬው ትምህርታችን እዚህ ላይ አበቃ። እግዚአብሔር ደግሞ ወዶና ፈቅዶ ለሚቀጥለው ክፍለ ጊዜ ቢያደርሰን የዚህን ተከታይ ክፍል ይዘንላችሁን ቀርባለን። ከዚህ ትምህርት እግዚአብሔር አምላክ በጌታ መንፈስ ቅዱስ አስተማሪነት ለልባችን በሕይወት ዘመናችን የሚበጀንን ሁሉ አትርፎልናል። እስከ መጨረሻው ደግሞ በዚህ ቃል ፍሬ የምናፈራ ሰዎች ያደርገን ዘንድ ወደ እግዚአብሔር እየጸለይን መኖርን አንርሳ። እግዚአብሔር የተመሰገነ ይሁን። ልጽፉልን ለምትወዱ ሁሉ እንግዲህ አድራሻችን የመልእክት ሳጥን ቁጥር 1366 የመጽሐፍ ቅዱስ ጥናት ክፍለ ጊዜ ብላችሁ ብትልኩልን በቀጥታ ይደርሰናል። እንደገና አድራሻውን እደግምላችኋለሁ። ለመጽሐፍ ቅዱስ ጥናት ክፍለ ጊዜ የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ዛሬም እንደ ወትሮው ሁሉ በቴክኒኩ በኩል ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ደግሞ ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና አደሩ።